የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የጥር 25 2016 ዓ.ም ምረት መሰናዶ ጀመረ። ለምሽቱ ያዝናቸውን እናስተዋውቃችሁ።
The red flag for me was when he said,
"ዋናው ምልክት የነበረው ጠላቴ ነሽ ማለት ሲጀምር ነው። ጠላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል። የሰማችኋቸው የዲሲ አለሞ ተኳሽ በመባል የሚታወቀው አሸባሪ ባለቤት የነበሩትንና የቤት ውስጥ የጥቃት ሰለባ ወይዘሮ ሚልድሪድ መሐመድን ነው የምሽቱ እንግዳችን አድርገናቸዋል። በተጨማሪም ኢትዮጵያ ውስጥ ከ10 በላይ በሆኑ ክልሎች የልማት ድጋፎችን የሚያደርግ ግብረሰናይ ተቋምም እናስተዋውቃቸዋለን። የሙዚቃ ቃናም የምሽቱ አካል ነው። ሰላም ጤና ይስጥልን የተከበራችሁ አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ጽዮን ግርማ ዋና አዘጋጇ ናት። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አብራችሁን ታምሹ ዘንድ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።
እንደምን አምሽታችኋል አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ዩናይትድ ስቴትስ ወታደሮቿን ለገደለው የድሮን ጥቃት የአጸፋ እርምጃ መውሰድ ጀምራለች። ዩናይትድ ስቴትስ በዮርዳኖስ በሚገኘው የጦር ሰፈሯ ላይ ባለፈው እሁድ ለደረሰው ወታደሮቿን የገደለ የሰው አልባ በራሪ ወይም ድሮን ጥቃት አጸፋ በመካከለኛው ምስራቅ የአየር ጥቃት መፈጸም ጀምራለች። የሀገሪቱ ማዕከላዊ እዝ ኃይሉ አርብ ዕለት ኢራቅና ሱሪያ ውስጥ የኢራን እስላማዊ አብዮት ጥበቃ ጓድና ተባባሪ ሚሊሺያ ቡድኖች ላይ የአየር ድብደባ መፈጸሙን አስታውቋል። የዩናይትድ ስቴትስ ወታደራዊ ኃይሎች ከ85 በላይ ኢላማዎችን የደበደቡ ሲሆን በርካታ የረጅም ርቀት ቦምብ ጣዮችን ያካተቱ አውሮፕላኖች ከዩናይትድ ስቴትስ የበረሩ ስለመሆናቸውም ተገልጿል። ለመምታት ያነጣጠርንበትን ሁሉ መተናል ሲሉ በመከላከያ ሚኒስቴር ውስጥ የአዛዦች ተቋም የስምሪት ኃላፊ የሆኑት ሌተናል ጀኔራል ዳግላስ ሲምስ ተናግረዋል። የአየር ጥቃቱ በ30 ደቂቃ ውስጥ የተፈጸመ መሆኑን ገልጸው ከተደበደቡት ስፍራዎች መካከል 3ቱ ኢራቅ፣ 4ቱ ደግሞ ሶሪያ ውስጥ መሆናቸው ተነግረዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ጥቃቶቹ የተፈጸሙት በእርሳቸው ትዕዛዝ መሠረት መሆኑን ተናግረዋል። የእኛ ምላሽ ዛሬ ተጀምሯል። እኛ በመረጥንባቸው ጊዜያትና ቦታዎች ይቀጥላል። ዩናይትድ ስቴትስ በመካከለኛው ምስራቅም ሆነ በየትኛውም የዓለም ክፍል ግጭት አትፈልግም። ነገር ግን ሊጎዱን የሚፈልጉ ሁሉ ይህንን ይወቁ። አንድ አሜሪካዊ ቢጎዳ የአጸፋ ምላሽ እንሰጣለን ሲሉ ባይደን በአርብ ምሽት መግለጫቸው ላይ አሳስበዋል። ይሁንና የሕዝብ ተወካዮች ምክር ቤት አፈ ጉባኤው ማይክ ጆንሰን የባይደን አስተዳደር የአጸፋ እርምጃ ለመውሰድ አንድ ሳምንት መዘገየቱን በመጥቀስ ነቀፌታ አሰምተዋል። ተጨማሪ የአጸፋ ጥቃቶች እንደሚቀጥሉ የዩናይትድ ስቴትስ ባለሥልጣናት ተናግረዋል። የዩክሬን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ዴኒስ ብራውን ሐሙስ ዕለት በደቡብ ዩክሬን የረድኤት ሰራተኞች ላይ የተፈጸመውን 2 ሰዎች የገደለና ሌሎች 3 ሰዎችን ያቆሰለ ጥቃት አውግዘዋል። የስዊዘርላንድ መንግስት ያልሆነ የእርዳታ ቡድን እንደገለጸው ሐሙስ መገባደጃ ላይ ከሰራተኞቹ መካከል 2ቱ በደቡብ ምስራቅ ዩክሬን የመስክ ግምገማ ሲያካሂዱ የተፈጸመ ጥቃት ኢላማ ሆነዋል። የዩክሬን ባለሥልጣናት 2ቱ በከርሰን ክልል በርስላቭ ከተማ በደረሰ የድሮን ጥቃት የተገደሉ የእርዳታ ሰራተኞች የፈረንሳይ ዜጎች መሆናቸውን አስታውቀዋል። የእርዳታ ሰራተኞቹ ማንነት ግልጽ አልተደረገም። በ2ቱ የእርዳታ ሰራተኞች ሞት በእጅጉ መንፈሳቸው መረበሹን የተናገሩት ብራውን ለቤተሰቦቻቸውና ለስራ አጋሮቻቸው የመጽናኛ መልእክት አድርሰዋል። የሰብአዊ ተግባራት አስተባባሪዋ አክለውም ከአንድ ሳምንት በፊት በሳሲር ያር ከተማ እንደተፈጸመው ሁሉ የሰራተኞቹ መኪና ላይ ጥቃት መድረሱን መስማታቸው በእጅጉ እንዳስደነግጣቸው ተናግረዋል። ባለፈው ሳምንት በምስራቅ ዩክሬን በደረሰው ጥቃት አንድ የረድኤት ሰራተኛ ተጎድቷል። ዓለም አቀፍ የሰብአዊነት ሕግ በሰብአዊ ሰራተኞች ላይ የሚደርሰውን ጥቃት እንደሚከለክል የተናገሩት ብራውን የተደጋገሙት ጥሰቶች ዓለምን በእጅጉ ሊያሳስቡ እንደሚገባም አክለዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በፈረንሳይ የእርዳታ ሰራተኞች ላይ የተፈጸመው ጥቃት የፈሪዎች ጥቃትና አሳፋሪ ድርጊት ነው ሲሉ ጠርተውታል። ከካናዳ ዊገር ማህበረሰብ የተውጣጣው ቡድን ቻይናና ሌሎች ሀገራት በሀገሪቱ ምርጫ ጣልቃ እየገቡ ነው የሚለውን ወንጀላ ከሚመረምረው ኮሚሽን ራሱን እንዳገለለ ተሰምቷል። የመጀመሪያው ዙር ችሎት አርብ ሲጠናቀቅ የመብት ተሟጋቹ መርሃ ግብር ከኮሚሽኑ መውጣቱን አስታውቋል። ቡድኑ ራሱን ያገለለው ከቻይና ጋር ንክኪ ያላቸው የተባሉ ሁለት ፖለቲከኞች በግምገማው አካል ውስጥ ሙሉ ቦታ ተሰጥቷቸዋል በሚል ስጋት መሆኑን አስታውቋል። በእንግሊዝኛ ምጻሩ URAP በመባል የሚታወቀው ድርጅቱ የማንም ፓርቲ ወካይ ያልሆኑት የህዝብ እንደራሴ ሃንዶንግና የማርካም ኦንታሪዮ ምክትል ከንቲባ ሚካኤል ቻንን ከሰዋል። ሁለቱ እንደራሴዎች ከቻይና ጋር ግንኙነት አላቸው መባሉን በተደጋጋሚ አልተቀበሉትም። በስተመጨረሻም ስፖርት። በታላቁ የአፍሪካ ሀገራት ዋንጫ የሩብ ፍጻሜ ጨዋታዎች ናይጄሪያና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ተጋጣሚዎቻቸውን በመርታት ለግማሽ ፍጻሜው ደረጃ ማለፋቸውን አረጋግጠዋል። ትናንት አመሻሹን በፌሊክስ ሆፊያት ቦይገኔ ስታዲየም ቀድሞ የተገናኙት የናይጄሪያና የአንጎላ ብሔራዊ ቡድኖች ነበሩ። የጣሊያኑ አታላንታ ቡድን የክንፍ ተጫዋች አዲሞላ ሉክማን በ41ኛው ደቂቃ በግራ መስመር በኩል ከሞሰስ ሳይመን የተሻገረለትን ኳስ በግሩም ሁኔታ ከመረብ በማገናኘት የሀያል ንስሮችን ቡድን የድል ጉዞ አራዝመዋል። ተደጋጋሚ ያልሰመሩ የግብ ሙከራዎችን ያከታተለው የአንጎላ ብሔራዊ ቡድን ከውድድሩ ውጭ ሆኗል። በመቀጠል በኤቢምፒ ስታዲየም የተገናኙት ዲሞክራቲክ ሪፐብሊክ ኮንጎና ጊኒ ነበሩ። የጊኒ ብሔራዊ ቡድን ያገኘውን የፍጹም ቅጣት ምት እድል ተጠቅሞ መሐመድ ባዮ በ21ኛው ደቂቃ ቀዳሚ ጎል ማስቆጠር ችሏል። የጊኒ ደጋፊዎች የደስታ ቆይታ ግን ለስድስት ደቂቃዎች ብቻ የዘለቀ ነበረ። በ27ኛው ደቂቃ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በቻንስል ፔምባ ማንጉሉ አማካኝነት አቻ የሆነችበትን ግብ አስቆጥራለች። በ65ኛው ደቂቃ ያገኘውን የፍጹም ቅጣት ምት እድል በዮሐን ዊሳ አማካኝነት ወደ ግብ የቀየረው የዲአር ኮንጎ ቡድን አርዘር ማሱኩ በ82ኛው ደቂቃ ከርቀት ባስቆጠራት ግሩም ግብ በጊኒ መረብ ላይ ያሳረፋቸውን ግቦች ቁጥር ወደ 3 አሳድገው ጨዋታውን በድል አጠናቀዋል። የሩብ ፍጻሜ ጨዋታዎች ዛሬ ምሽት የሚቀጥሉ ሲሆን ማሊ ከአዘጋጇ ሀገር ኮትዲቯር፣ ኬቨርዲ ከደቡብ አፍሪካ ጋር ይፋለማሉ። አድማጮቻችን፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ የቅዳሜ ምሽት ስርጭት ጋር አብራችሁ
በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የጥር 25 2016 ዓ.ም የቅዳሜ ምሽት መሰናዶ ይቀጥላል። ኤደን ገረመው የምሽቱን ዝግጅቶች እየመራው አብሬያችሁ ቆያለሁ። ዋና አዘጋጇ ጽዮን ግርማ ናት። ብርሃን ኃይሉ ስርጭቱን እያቀናበረችልን ነው። ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ እንጋብዛለን። ለምሽቱ ቀዳሚ ወዳደረግነው ዘገባ እንሻገር። ከ20 ዓመታት በፊት ጆን አለን ሙሐመድ የተባለ አልሞ ተኳሽ በዋሽንግተን ዲሲ እና አካባቢው የሚኖሩ ሰዎች ላይ አነጣጥሮ በመተኮስ 10 ሰዎችን ሲገድል 3 ሰዎችን ክፉኛ አቁስሎ ነበር። ለ23 ቀናት የቆየው ጥቃት ትምህርት ቤቶች እንዲዘጉና ነዋሪዎችም ከቤታቸው እንዳይወጡ አስገድዶ ነበር። ለ12 ዓመታት አብራው በትዳር የቆየችው ባለቤቱ ወይዘሮ ሚልድሪድ ሙሐመድ ግን የባሏ ስሜታዊና አይምሯዊ ጥቃት ከዚያ በላይ አብሯት መኖሩን ትናገራለች። ባሏ ሊገድላት እንደሚፈልግ አውቃ እርዳታ ብትጠይቅም በሰዓቱ ጆሮ የሚሰጣት ግን አልነበረም። በተባበሩት መንግስታት ድርጅት መረጃ መሰረት ከሶስት ሴቶች አንዷ ቢያንስ በህይወት ዘመኗ አንድ ጊዜ እንደ ወይዘሮ ሚልድሬድ ሙሐመድ የቤት ውስጥ ጥቃት ሰለባ ትሆናለች። አሁን ለሴቶች መብት በመሟገት የምትታወቀው ወይዘሮ ሚልድሬድ ጋር ቆይታ ያደረገችው ስመኝቸው ቆየ የቤት ውስጥ ጥቃት የደረሰባቸው ሴቶች ስለሚደርስባቸው ተጽዕኖና ከጉዳቱ ማገገም የሚችሉበትን መንገድ በተመለከተ አነጋግራታለች። ወደ ቆይታው እንልፋለን።
ዋሽንግተን ዲሲ ውስጥ አልሞ ተኳሽ በመባል የሚታወቀው ባለቤትሽ ስለፈጸመው ወንጀል ሁሉም ሰው ላያውቅ ወይም ደግሞ ላያስታውስ ስለሚችል እስኪ ስለ ራስሽ ንገሪን። ከጆን አለን መሐመድ ጋር የነበረሽ ትዳርስ ምን ይመስል ነበር?
I am Mildred Muhammad. I was married to
ሚልድሪድ ሙሐመድ ባላለው አብዛኛው ሰው የዲሲ አለሞ ተኳሽ ብሎ የሚያውቀው ጆን አለን ሙሐመድ ሚስት ነበርኩ። 12 አመት በትዳር አብረን ቆይተናል። 3 ልጆችም አሉን። ጆን አለሞ ተኳሽነትን የሰለጠነ ወታደር ነው። ኢራቅ ኩዌትን በወረረችበት ወቅት ዩናይትድ ስቴትስ ያካሄደችው ዴዘርት ስቶርም ተብሎ የሚታወቀው ዘመቻ ላይ ተሳትፎ ከመጣ በኋላ ግን ሌላ ሰው ሆኗል። ከዛ በፊት መዝናናት የሚወድ ሰዎች አብሮት መሆን የሚፈልጉት ደስተኛ ሰው ነበር። ከዛ ሲመለስ ግን ዝምተኛ ሆነ። ጥግ ይዞ ይቀመጥና ምን ሆንክ ስለ ደህና ነኝ የሚል መልስ ብቻ ይመልስልኛል። ስራውንም ማቆመና ከሌሎች ሴቶች ጋርም ግንኙነት ጀመረ። ስለዚህ ፍቺ ጠየቅኩኝ። ከቤት እንዲወጣ ማደረግኩት። ነገር ግን ቁልፍ ስላለው ባልጠበቅኩት ሰዓት ይመጣል።
መጀመሪያ መልካም ባል ከነበረ የቤት ውስጥ ጥቃቱ እንዴት ነው የጀመረው? ሲጀምር ያስተዋልሻቸው የማስጠንቀቂያ ምልክቶች ነበሩ?
ዋናው ምልክት የነበረው ጠላቴ ነሽ ማለት ሲጀምር ነው። ጠላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል። ሳይነግረኝ የቤቴንም ስልክ ይቀይራል። ለፖሊስ አመልክቼ ከኔ እንዲርቅ የፍርድ ቤት ትዕዛዝ አወጣው። ግን ልጆች ስላሉን እነሱን ለማየት ይመጣል። አንዳንዴ ደግሞ ልጆቹንም ወስዶ አይመልሳቸውም።
የሚያስፈራ ሁኔታ ይመስለኛል።
በጣም ዋናው ችግርም እሱ ነው። ሁልጊዜም የሚያስፈራ ሁኔታ ነበር። ነገር ግን ማንም ሊረዳኝ አልቻለም። ምክንያቱም ደግሞ እኔ ላይ ጥቃት መድረሱን የሚያሳይ ምንም አይነት ጠባሳ ሰውነቴ ላይ አልነበረም። ህብረተሰባችን የሆነ ነገር መፈጠሩን ለማመን ማየት ይፈልጋል። ሰውነት ላይ የሚታይ ጉዳት ከሌለ ጠባሳ የሌለ ይመስላችሁ።
So because you didn't have a physical
ስለዚህ ጥቃት እየደረሰብሽ ግን ደግሞ ሰውነትሽ ላይ የሚታይ ጠባሳ ባለመኖሩ አለመታመንሽ ባንቺም ሆነ በልጆችሽ ላይ የፈጠረው ተጽዕኖ ምን ይመስላል?
He took them and he changed their names so I wouldn't be able to find them.
ልጆቼ በዛን ጊዜ የሰባት የስምንትና የአስር አመት ህጻናት ነበሩ። እናም በነበረው ሁኔታ ውስጥ እንዳይገቡ ጥር ነበር። ነገር ግን አንዴ ቅዳሜና እሁድ ሊያገኛቸው ሲመጣ ወስዶ ሳይመልሳቸው ቀረ። እኔ እንዳላገኛቸው ስማቸውን ቀየረና ከአሜሪካ ውጪ አንቲጋ ወደሚባል ቦታ ይዟቸው ሄደ። እስከሚገኙ ድረስ የት እንደወሰዳቸው የት እንዳሉ አላውቅም ነበር። ማንን መጠየቅ እንዳለብኝ ራሱ አላውቅም ነበር። ልጆቼ ጠፍተው እንኳን እነሱን ለማግኘት የሚረዳኝ አልነበረም።
Wow. And after going through all that,
እንግዲህ ልጅን ማጣት እጅግ በጣም ከባድ ነገር ነው። በዛ ሁሉ ውስጥ አልፈሽ ደግሞ ፍቺ ከጠየቅሽ ከሁለት አመት በኋላ በዲሲና በአካባቢው ሰዎችን መግደል እንደጀመረ ስትሰሚ ምን አይነት ስሜት ፈጠረብሽ?
ፖሊስ መጥቶ ለጥያቄ እንደሚፈልገኝ እስኪነግረኝ ድረስ ሰዎችን እየገደለ ያለ አለሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘው ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ አውሮፓን አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው። ዲሲ ውስጥ ሰው እየገደለ ያለው አለሞ ተኳሽ እሱ መሆኑንና በመጨረሻም ሊገል የሚፈልገው ኢላማ እኔ መሆኑን ነገሩኝ።
ስለዚህ አንቺን ኢላማ አድርጎ አንቺ ያለሽበት አካባቢ ያሉ ሰዎችን ነበር የሚገለው ማለት ነው?
Correct, but I didn't know that.
በትክክል መጀመሪያ ላይ ፖሊስ እስኪነግረኝና ጥበቃ ሊደረግልኝ የሚችልበት ቦታ እስኪወስደኝ ድረስ ግን አላውቅም ነበር። ያ ከሆነ ከሁለት ቀን በኋላ ነው የተያዘው።
For any woman this would be it's very hard to
እንግዲህ ለብዙ ሴቶች ይሄ ከባድ ሁኔታ ይመስለኛል። አብረሹ ለአመታት የኖርሹ ሰው፣ የልጆችሽ አባት አንቺን ከማሰቃየት አልፎ ሰዎችን በዚህ ሁኔታ ውስጥ መግደሉን ማወቅ በጣም አስቸጋሪ ነገር ነውና ያንን እንዴት አለፍሹ?
I refused to walk around.
መጀመሪያ እሱን ከራሴ ጋር አቆራኝቼ ማሰማ ቆም ነበረብኝ። ስለዚህ ቆም ብዬ ውስጤን ከፍቼ ተመለከትኩ። ራሴ ስሜት ውስጥ ያለ ወደፊት እንዳልጓዝ የሚያደርጉኝ ስሜቶች የትኞቹ ናቸው ብዬ መለየትና እነሱን አንድ በአንድ መፍታት ጀመርኩኝ። ያንን የማደርገው ደህንነት እንዲሰማኝ፣ እንደገና ደስተኛ እንድሆንና ልጆቼን ማሳደግ እንድችል ነው። አሁን ለሌሎች ሴቶች የምመክረውም ይሄንን ነው። በተለይ የጥፋተኝነት ስሜት የሚሰማቸው ሴቶች የጥፋተኝነትን ትርጉም እስኪረዱ ድረስ ይፈትሹ። በሆነው ነገር አልቀሰውና ስሜታቸውን አስተናግደው ሲጨርሱ ጥቃት ካደረሰባቸው ጋር የሚያቆራኛቸው የጥፋተኝነት ስሜት ላይ ያለውን ነው መስራት ያለባቸው። ከዛ ደግሞ ከሚሰማቸው የመዋረድ ስሜት ለመላቀቅ መስራት አለባቸው። ያንን ካደረጉ በርግጠኝነት በተፈጠረው ነገር ማልቀስና ማዘን ያቆማሉ። ይህ ብዙ ሰዎች የማይረዱት የፈውስ አካል ነው። በአንድ ጊዜ ሳይሆን ቀስ በቀስ የሚመጣ ፈውስ ነው።
አሁን ደግሞ እስኪ ስለ ህግ ማዕቀፎች እናውራ። አንቺ የቤት ውስጥ ጥቃት በደረሰብሽ ወቅት የህግ ከለላ ለማግኘት ሞክረሽ ነበር፣ ግን ደግሞ መፍትሄ አላገኘሽም። ስለዚህ የተለያዩ ህጎችና የዓለም አቀፍ ስምምነቶች መኖራቸው ብቻ የቤት ውስጥ ጥቃትን ለማስቆም በቂ አይደሉም ብለሽ ታስቢያለሽ?
Legal representation is very difficult for
የቤት ውስጥ ጥቃት ለሚደርስባቸው ሴቶች የፍትህ ሂደቱ ውስብስብና አስቸጋሪ ነው። የሚታይ አካላዊ ጥቃት ኖሮም እንኳን አንዳንዴ ከፍተኛ ወጪን የሚጠይቅ ሂደት ይሆናል። ብዙዎቹ የቤት ውስጥ ጥቃት ሰለባ ሴቶች ገንዘብ የላቸውም። አብዛኛውን ጊዜ በገንዘብ የጥቃት አድራሹ ጥገኛ ሆኖ ነው የሚኖሩት። እኔ ለምሳሌ ለጠበቃ እንኳን የምከፍለው 25 ሳንቲም አልነበረኝም። ግን ሌሎች እርዳታ የሚሰጡ አካላት ይኖራሉ። እኔን ፍቺ እንዳገኝ ይረዱኝ እነሱ ናቸው። እነዛ መንገዶች መጠቀም ያስፈልጋል።
A lot of women they struggle with self guilt.
ብዙ ጊዜ በእንደዚህ አይነት የቤት ውስጥ ጥቃት ያለፉ ሴቶች ትዳራቸው ለመፍረሱ ወይም ከእንደዛ አይነት ሰው ጋር ትዳር ለመመስረታቸው ራሳቸውን ተጠያቂ ያደርጋሉ። አንቺ ይህን አይነቱን የጥፋተኝነት ስሜት እንዴት ልታስወግጂ ቻልሽ? ከጥቃት መውጣት የቻሉ ሌሎች ሴቶችስ ራሳቸውን ከጥቃት አድራሹ ነጥለው ማየት የሚችሉት እንዴት ነው?
First thing you need to do, so this is the relationship of the couple.
መጀመሪያ ደረጃ ትዳር የሁለት ሰዎች ጥምረት ነው። ስለዚህ ስሜታዊ የሆነውን አታይ ከእውነታው ጋር ለይቶ ማየት ያስፈልጋል። ለምሳሌ ስሜታዊ የአእምሮ ክፍል አንቺ ምኮ ጥፋት አለብሽ፣ የተሻለ ሰው መምረጥ ትቺ ነበር፣ ጥሩ ምግብ ብትሰሪ፣ ቤትሽን በደንብ ብትይዢ የመሳሰሉትን ይልሻል። እውነታው ግን ደግሞ ግን እኮ ይመታኝ ነበር፣ ለእንደዚህ አይነት ጥቃት የሚዳርግ ምንም ነገር አላደረኩም፣ ሆን ብሎ አውቆ ሊጎዳኝ ነው ያንን ያደረገው፣ አይወደኝም ይልሻል። ሴቶች ራሳቸውን ጥፋተኛ የሚያደርጉት ሆን ብለው ስለራሳቸው ለዋሻቸው ሰው ነው። ግን ደግሞ ስታስቢው ባሌ እኮ ሲተዋወቀኝ ጆን እባላለሁ፣ ህይወትሽን ገሃነም ላደርገው ነው፣ ልጆችሽን፣ ገንዘብሽን ወስድብሻለሁ ቢለኝ እኮ አላገባውም ነበር። ትክክለኛ ያልሆነ ማንነቱን ስላሳየኝ ያገባውት። ስለዚህ ጥቃት በፍጹም የተጎጂ ስህተት አይሆንም።
He was executed in 2009 for what?
እንግዲህ ጆን የፈጸማቸው ግድያዎች በፍርድ ቤት ከተረጋገጡ በኋላ የሞት ፍርድ ተፈርዶበት እንደ አውሮፓውያን አቆጣጠር በ2009 ተፈጻሚ ሆኗል። የልጆችሽ አባት ሲገደል ምን አይነት ስሜት ነበረው?
አየሽ፣ ስሜታዊ ሆነሽ ስታስቢ የልጅ አባት ነው ትያለሽ። እውነቷ ግን የልጆች አባት ቢሆንም ጠላቴ ነሽ፣ ጠላቴ እስከሆንሽ ደግሞ እገልሻለሁ ብሎኛል። ስለዚህ የሞት ፍርዱ ሲፈጸም ለእኔ አንድ ተራ ግለሰብ ነበር። ነገር ግን ለልጆቼ አባታቸው መሆኑን እረዳለሁ። ስለዚህ አንድ የዲሲ አለሞ ተኳይ ሳይሆን አባታቸው ሲሞት እነሱ ሀዘናቸው እንዲወጡ መርዳት ነበረብኝ። ስሜታቸውን ሚዛናዊ በሆነ መልኩ መረዳት የሚችሉ ሰዎች ሆነው እንዲያድጉም ማድረግ ነበረብኝ።
ሚልድሬድ መሐመድ፣ ከኛ ጋር ለነበረሽ ቆይታ እጅግ አድርጌ አመሰግናለሁ።
አመሰግናለሁ።
ኢትዮጵያውያን ተማሪዎችና ወጣቶች የአመራር ክህሎት እንዲኖራቸው የእንግሊዝኛ ቋንቋቸውና የኮምፒውተር ክህሎታቸውን እንዲያዳብሩ ጠያቂና ችግር ፈቺ የሆነ አስተሳሰብ እንዲኖራቸው ብራይተር ጄኔሬሽን ወይም ብሩህ ትውልድ የተሰኘ በዩናይትድ ስቴትስ የተመሰረተ ተቋም በማገዝ ላይ ይገኛል። ተቋሙ በዋናነት ከዓለም ዙሪያ የተሰባሰቡ ኢትዮጵያውያንና ትውልድ ኢትዮጵያውያን በጎ ፈቃደኞችን በአስር ክልሎች ውስጥ ከሚገኙት ትምህርት ቤቶችና የተቋሙ ማዕከላት ጋር በማቆራኘት ስልጠናዎችን እየሰጠ ነው። የተቋሙ መስራቾች በዩናይትድ ስቴትስ ብሔራዊ ኤሮኖቲክስና የጠፈር ምርምር ድርጅት ናሳ ተመራማሪ የሆኑት ዶክተር ብርሃኑ ቦልቻና ባለቤታቸው የስነ ህይወት ኬሚስትሪ ተመራማሪ ዶክተር ጸጋ ሰለሞንን እንዲሁም አንዲት በጎ ፈቃደኛና የመርሃ ግብሩን ተሳታፊ አነጋግሬ ያሰናዳሁት ዘገባ ተከታዩ ነው። በጎርጎሮሳውያኑ 2022 የመጀመሪያው የማህበረሰብ ልማትና የአመራር ክህሎት ስልጠና በብሩህ ትውልድ ተቋም አማካኝነት በተለያዩ የኢትዮጵያ ክልሎች ላሉ አዳጊ የሁለተኛ ደረጃ ተማሪዎች በድረገጽ እንዲሁም በአካል መሰጠት ጀመረ። ብሩህ ትውልድ በናሳ የህዋ ሳይንቲስት በሆኑት በዶክተር ብርሃኑ ቡልቻና በባለቤታቸው የስነ ህይወት ኬሚስትሪ ሳይንቲስት ዶክተር ጸጋ ሰለሞን የተጸነሰ ተቋም ነው።
ቺ ሀገር በተለያየ ሀገር ውስጥ ያለ ዳያስፖራ እንዳሽው ሀገሬን መርዳት የሚል ህልም አለው እና እኛ ምንድን የተያየን እነዚህ ብዙ ሰዎች አሉ ከኛ ውጪ ሀገራቸው መርዳት የሚፈልጉ እና ያንን ስኬታማ ለማድረግ ፕላትፎርም መፍጠር አለብን፣ መንገድ መፍጠር አለብን። ብዙ ሰው በጣም ቢዚ ነው እንዳልሽው፣ ላይፍ ስታይሉ በጣም ቢዚ ነው። በስራው ላይ በራሱ ፐርሰናል ላይፍ ልጆችም ይኖራል፣ የተለያየ ነገር ይኖራል። ግን በጣም ፕሮፌሽናል ወርልድ ላይ ነው ያሉት። ያንን ኖሌጅ ትራንስፈር ማድረግ ይፈልጋሉ፣ ወደ ኢትዮጵያ መላክ ይፈልጋሉ። እና ያንን የሚያደርጉበትን መንገድ እኛ ብንፈጥር፣ እኛ ብቻ ሳይሆን ብዙ ሰዎች የኢትዮጵያ ተማሪዎችን ሊረዱ ይችላሉ በማለት ነው የተነሳሳ ነው። ኢትዮጵያ ውስጥ ለምን ወጣቶች የሃይስኩል ተማሪዎች መረጥን ለሚለው ደግሞ እነዚህ ልጆች ታዳጊዎች ናቸው፣ የሚቀጥሉት ጀኔሬሽን ናቸው እና ለማወቅ ለመማር ብዙ ኤነርጂ አላቸው እና የአገር ደግሞ ዲቨሎፕመንት ለውጥ የሚመጣው ወጣቱ አዲስ ሀሳብ፣ አዲስ ኢኖቬሽን፣ አዲስ ትምህርት ሲማር እና አዲስ አስተሳሰብ ሲኖረው ነው በማለት ወጣቱ ላይ ያተኮረ ነው፣ የሚመጣው ጀኔሬሽን ላይ ያተኮረ ነው።
ብሩህ ትውልድ ወይም በእንግሊዝኛ አጠራሩ ብራይተር ጀኔሬሽን የሁለተኛ ደረጃ ተማሪዎች እንግሊዝኛ ቋንቋ ክህሎታቸውን እንዲያዳብሩ፣ የአመራር የጠያቂነትና የተመራማሪነት አስተሳሰብ እንዲኖራቸው፣ በአካባቢያቸው ላሉ ተግዳሮቶችም መፍትሄ እንዲሹ አስተሳሰብ ላይ የሚሰራ ተቋም ነው። የተቋሙ አጋር መስራችና ዋና ስራ አስፈጻሚ የሆኑት በናሳ ተቋም የህዋ ሳይንስ ተመራማሪው ዶክተር ብርሃኑ ቡልቻ ለተቋሙ መመስረት ሀገራቸው የጣለችባቸውን እዳ በምክንያትነት ያነሳሉ።
ብራይተር ጀኔሬሽን የተመሰረተበት ወይም ብሩህ ትውልድ የተመሰረተበት ዋናው አላማ በኢትዮጵያ ውስጥ በኤጁኬሽን ወይም ደግሞ በትምህርቱ ላይ ሁላችንም መነቃነቅ አለብን። እንደ ዜጋ ኢትዮጵያ ውስጥ ተወልዶ የኢትዮጵያ እዳ ያለበት እኛ ኢትዮጵያ ተወልደን ቤተሰቦቻችን ኢትዮጵያ አድገው የኢትዮጵያን ካልቸር የያዝን ሰዎች ለኢትዮጵያ ሰዎች ህብረተሰብ ለሚቀጥለው ትውልድ ማሰብ አለብን ብለን የጀመርነው ነው። ይህንን ስንጀምረው ኢትዮጵያ ውስጥ እንደምናውቀው በትምህርት ላይ ብዙ መሰራት እንዳለበት እናምናለን። ስፔሻሊ ደግሞ ተማሪዎቻችን ፈጣሪ እንዲሆኑ ኢኖቬተር የምንለው ችግር ቀራፊ እንዲሆኑ የህብረተሰባቸውን፣ የገበሬውን፣ ያርሶ አደሩን፣ በጣም ዝቅተኛ የምንለውን የማህበረሰባችን የሚያይ ባለሙያ ያስፈልገናል። ስለዚህ እኛ ብራይተር ጀኔሬሽን እኛ የምንሰራው ተማሪዎቻችን ያን ክህሎት ይዘው የህብረተሰቦቻቸውን ችግር ቀራፊ የተሻለች ኢትዮጵያ እንዲሁም አሻጋሪ እንዲሆኑ ነው የብራይተር ጀኔሬሽን ዋና ዓላማ።
ተቋሙ ከተመሰረተ በኋላ እየሰራባቸው ያሉ የአስተሳሰብ ለውጦችና ተግዳሮቶችንም ጠቁመዋል።
ወጣቶቻችን ሞር በሽምደዳ ላይ ያተኩራሉ። ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ተግባር ይጠቅመኛል ብለው ከማሰብ ሞር ሜሞራይዝ የማድረግ ነገሩን ለሁለት ቀን ለሶስት ቀን እንዲሁም ለወራት ያላለፈ ሽምደዳ አንድ ሰው ኢኖቬቲቭ አያደርገው። ሌላው ደግሞ የእኛ ወጣቶች እኔም ኢትዮጵያ ውስጥ ባደግኩበት ጊዜ ያለብን ተግዳሮቶች አንደኛው ኮሚኒኬሽን ነው። ኮሚኒኬት ማድረግ የኢትዮጵያ ተማሪ ትልቅ ሀርድ ወይንም ደግሞ ችግር ነው። በሶስተኛ ማነሳው ደግሞ መጽሐፎችን አለማንበብ ያ ካሪክለማችን ላይ ለመኖር ሌላ የኮሚኒኬሽን ጋር ተያይዞ ያለ ሌላ ችግር ይመስለናል። እና አሁን እኛ በምናስተምርበት ብዙዎቹ ተማሪ ከ90% ተማሪዎች በላይ መጽሐፍን አንብቦ የጨረሰ ተማሪ የለም። እንግዲህ በሃይስኩል ደረጃ አንድ ኖቭል ወይንም አንድ ባዮግራፊ መጽሐፍ አንብቦ የጨረሱ ተማሪዎችን አናገኝም። ስለዚህ ለእኛ ትልቅ ቻለንጅ ነው ተማሪዎችን አንድ ኤሴይ ጻፉ ስንላቸው ስቶሪ እንዴት ፍሎ እንደሚያደርግ ላያውቁ ይችላሉ። የግራመር አጣጣላቸው ከሊትሬቸር አንጻር ሲታይ በጣም ፑር ነው።
ብሩህ ትውልድ በዋናነት በዓለም ዙሪያ ያሉ የተለያዩ ባለሙያዎችና በጎ ፈቃደኞች እንዲሰባሰቡ በማድረግ በድረገጽና በአካል ከተመረጡ ትምህርት ቤቶች ለተውጣጡ ወጣቶች እነዚህን ስልጠናዎች ይሰጣል። ዶክተር ጸጋ ትልቁ ስኬታችን ዲያስፖራውን ሀገሩን በእውቀቱ የሚደግፍበት መድረክ መሆናችን ነው ይላሉ።
ትልቁ አንዱ ስኬታችን እኛ የተለያየ ዲያስፖራ በተለያየ ቦታ ላይ ያለ ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን ውጭ ሀገር ተምሮ ተወልዶ ያደገ ኢትዮጵያ ሄዶ የማያውቅ ራሱ ዲያስፖራ ኢትዮጵያን ለመርዳት መሳተፉ ነው ትልቁ ስኬት። ከመቶ በላይ ለዲያስፖራው ከተለያየ አገር ኢንክሉዲንግ Australia, የተለያዩ ሀገሮች ዩሮፕ ውስጥ ዩናይትድ ስቴትስ ውስጥ ሳውዝ ኮሪያ ኢን ፋክት አስ ዌል እነዚህ ሁሉ ያሉ ዳያስፖራዎች በተለያየ ሀገር ያሉ እዚህ ላይ መሳተፋቸው ጊዜያቸውን ሰውተው ግን ስኬታማ የሆነ ማየታቸው ኢትዮጵያን ስትለወጥ በተለያየ አይነት ፕሮጀክት ማየታቸው አይ ትልቅ ነገር ነው ብዬ ማስበው ከተማሪዎቹ ውጭ።
የ11ኛ ክፍል ተማሪ ሆነው አላዛር ጥላሁን የልደታ ካቶሊክ ካቴድራል ትምህርት ቤት ተማሪ ነው። አላዛር በብሩህ ትውልድ ስልጠና ወስደው ካጠናቀቁ በመላው ኢትዮጵያ ከሚገኙ ተማሪዎች መካከል አንዱም ነው።
እኔ ከዚህ ፕሮግራም ውስጥ በጣም ከተጠቀሙ ሰዎች ውስጥ አንዱ ነው አንኛው ነኝ። የመጀመሪያው እንግዲህ በክረምት ሰዓት ነበር ትምህርቱ ይሰጠን የነበረው እና የመጀመሪያውና ዋነኛው የጠቀመን ነገር እንግዲህ በእኛ ሀገር ውስጥ ብዙ ጊዜ በተማሪዎች ላይ የሚታየው ችግር የእንግሊዝኛ ቋንቋ አቅም ችግር ነው። ያንን የብሩህ ትውልድ ፕሮግራም በጣም በጣም በብዙ መልኩ በመጽሐፍ፣ በማንበብ፣ በመናገር እና በአራቱም የቋንቋ ዘርፎች እንድንሻሽል በጣም እኔንም ጓደኞቼንም በጣም ረድቶናል። የኢሲዎችም እንጽፍ ነበር፣ ፕሬዘንትም እናደርግ ነበር እዛ። በዛ ውስጥ እያንዳንዱን የማህበረሰባችንን ችግር ወደኋላ ተመልሰን እንድናይ እና ችግሩን ብቻ አይተን ይሄ ነው እንድንል ብቻ ሳይሆን የችግሮቹ መንስኤ አውቀን እንድንፈታ በጣም እገዛና እኛም ደግሞ ፍላጎቱ እንዲያድርብን አድርገውናል።
የቴክሳስ ግዛት የዳላስ ነዋሪ የሆነችው የቴክኖሎጂ ባለሙያዋ ትዕግስት ገብረ ሕይወት ብሩህ ትውልድን በበጎ ፈቃደኝነት ከሚደግፉ ምሁራን መካከል አንዷ ናት።
ኒው ኦልድ በፊት አለቆች አሉ ሊደሮች እና የአሁኑ ሊደሮች ምንድን ነው የምትወዱት፣ ምንድን ነው የማትወዱት ኮምፔር እንዲያደርጉ እናደርግና እነዚህ ጥሩ ደረጃ ከሆኑ የደረሱት ምን መስራት አለባቸው ጥሩ ደረጃ ለመድረስ ብዬን የተነሳሁት እነሱ ለመሆን መልፋት አለባቸው በማለት ነበረ ቴንሽናቸውን ያስፉቴ ነበረ። እና የሚሰሩት ስፖንጅ ታውቂያለሽ፣ በጣም ኢትዮጵያ ተስፋ አላት ብዬ በጣም ያስተዋልኩት እና ምን ያህል ስፖንጅ እንደሆኑ በሶስት ወር ውስጥ እንደዚህ የሰማይና ምድር አይነት ለውጡ ታያለሽ።
መፍትሄ ተኮር በሆኑ የቴክኖሎጂና የፈጠራ ድጋፎችን በተለያዩ ክልሎች የሚያደርገው ብሩህ ትውልድ በንጽህና፣ ግብርና፣ ውሃ፣ የጾታ እኩልነትና የተለያዩ ማህበረሰብ ተኮር ስራዎችም ላይ ይሳተፋል። ዶክተር ብርሃኑ ለአብነት ጥቂቶቹን ይጠቅሳሉ።
ተማሪዎቻችን ፕሮጀክት ሲሰሩ ከራሳቸው እውቀት ከመጨመር አልፈው ለህብረተሰቡ ኢምፓክት የሚያደርግ ፕሮጀክቶችን ሰርተዋል። ለምሳሌ ብነግርሽ የአሶሳ ተማሪዎቻችን የሰሩት የበቆሎ መፈልፈያ ማሽን ነው። እንግዲህ ትራዲሽናሊ ገበሬዎቻችን ለዘመናት በቆሎ የሚፈለፍሉት በጣም ትራዲሽናል በሆነ ነው። ፍጥነቱ ጥሩ አይደለም፣ ይልዱ ወይም ደግሞ ውጤታማነቱ በጣም አሪፍ አይደለም እና አንድ ሰው ቁጭ ብሎ በደቂቃ በጣም ብዙ በቆሎ የሚፈለፍልበት ማሽን በዚህ በፕሮጀክት ሰርተዋል። አሁን ለምሳሌ የግብርናችንን ግብርና የምናርስበት መሳሪያ ለ2000 ዓመት ተለውጦ አያውቅም። እሱን በ8 ፎልድ ወይንም ደግሞ በብዙ ፐርሰንት ኤፊሽንሲ የሚጨምር የግብርና ማሽን የሰሩ ተማሪዎቻችን አሉ ከኛ ጋር በመተባበር። እንዲሁም የኤምአይቲ ተማሪዎች ኢትዮጵያ ሄደው ባስተማሯቸው ጊዜ ብዙ ሶፍትዌሮች ዴቨሎፕድ ሆነዋል። ለምሳሌ የሄልዝ ኬሩ ላይ በትምህርት ቤት የትምህርት ቤት መመዝገቢያ ፕላትፎርሞችን መስራት ነገሮች ልጨርስ አልችልም። ወደ 35 የሚሆኑ ለእያንዳንዱ የህብረተሰባችን ችግር በራሳቸው በዚህ በሃይስኩል እድሜያቸው ግን ኢምፓክት ያለው ነገር ሰጥተዋል።
በሌላ በኩል ተማሪዎቹ ከሚሳተፉባቸው እንቅስቃሴዎች መካከል በኦቲዝም ዙሪያ ግንዛቤ ማስጨበጫዎችን ማድረግ እንዲሁም ደግሞ ግብረገብና ስብዕናን ደጋፊ የሆኑ አፈታሪኮችና ተረቶችን ማሰባሰብም ነው። ዶክተር ጸጋ ይህም ብሩህ ትውልድን ብልህ የተሰኘ መጽሐፍ ለማሳተም እንዳገዘው ይናገራሉ።
ብልህ የሚባል መጽሐፍ ነው በዚያ ዓመት ያሳተም ነው። ብልህ ማለት ያው በእንግሊዝኛ ዋይዝ ማለት ነው፣ ወይም ዊዝደም እውቀት ላይ የተያዘ ነው። እናም ብዙ ታሪኮች አሉ በሀገራችን ላይ ያሉ ግን ያልተጻፉ በንግግር የምናውቃቸው አንዳንዶቹ እንደተረት ናቸው። እና በምንድን ነው ማድረግ የፈለግነው እኛ በብራይተር ጀኔሬሽን ተማሪዎቻችን እነዚህ ከቤተሰብ የሚመጡ ከአያት ወይ ከእናት ከአባ በልጅነት የሚመጡ ታሪኮች ግን በጣም ትልቅ ትምህርት ያላቸው ስለ ሞራሊቲ፣ ስለ ተግባር፣ ስለ ብዙ ነገር ሞራሊቲ ያላቸው ታሪኮች እንዲጻፉ በማለት እንደውም የክላስ አክቲቪቲ ነበረ። ማለትም የአንዱ ሆምወርክ አንዱ ሳምንት በዚህ ላይ ነው የታለፈው እና እነዛን ታሪኮች ጽፈው እነዚህ ተማሪዎች ወደ እኛ አምጥተው ከዛ ደግሞ እኛም የብራይተር ጀኔሬሽን አስተማሪዎች፣ ኮኦርዲኔተሮች በመተባበር ሌላም የተረሱት ታሪኮች በማቀነባበር አንድ ላይ የተዘጋጀ መጽሐፍ ነው። ብዙ ኤዲቲንግ፣ ፕሮፌሽናል ኤዲቲንግ ያለፈበት ነው።
ብሩህ ትውልድ የጎርጎሮሳውያኑ 2023 ሲጠናቀቅ ባወጣው ሪፖርት መሰረት 807 ተማሪዎችን የደገፈ ሲሆን ከዓለም ዙሪያ የተውጣጡና የተመዘገቡ 102 በጎ ፈቃደኛ ኢትዮጵያውያን ጋር አብሮ እንደሚሰራ ማስታውቋል። በተጨማሪም በ10 ክልሎች ውስጥ ባሉ 35 የልማት መርሃ ግብሮቹ አማካኝነት 62850 የማህበረሰብ አባላትን ተጠቃሚ ማድረጉም ተገልጿል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መሰናዷችን ይቀጥላል። አብራችን ስለሆናችሁ እናመሰግናለን። ከዚህ በመቀጠል ሰዓቱን የሚይዘው እንግድ ወልዴ ነው። ተወዳጅ የሙዚቃ ስራዎችን ወደ እናንተ ያደርሳል። ከሙዚቃ ቃና ጋር ትቆዩ ዘንድ በአክብሮት እጋብዛለሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወልዴ ነኝ። እትቱ በረደኝ በቀን በፀሐይ ናፍቆትሽ ክረምቱን ይዞት ገባ ወይ ስፍስፍ አልኩኝ ባንቺ ሰውነቴም ካደኝ በልብ ያለ ነገር በሰው አፍ ላይ ይዳኝ። ለዛሬ የሙዚቃ ቃና የመጀመሪያ ምርጫዬ ነው። ዳዊት ጽጌ ይቀጥላል።
እትቱ በረደኝ እትቱ በቀን በፀሐይ እትቱ ናፍቆትሽ ክረምቱ እትቱ ይዞት I'm not afraid.
ዳዊት ጽጌና መስግነን ወደ አንድ በባስተን የሚኖር ወዳጄ ምርጫ እንሄዳለን። ፒያኖማን የመጀመሪያውን አልበም ሲያወጣ የሙዚቃ ኩባንያው በፈጠረው ስህተት ምክንያት ስኬታማ ያልነበረው ቢሊ ጆል በብስጭት ኩባንያው የሚገኝበትንና የትውልድ ስፍራውን ኒውዮርክ ተለቆ ወደ ካሊፎርኒያ ይሄዳል። በዛም በአንድ ቡና ቤት ፒያኖ በመጫወት ለተወሰነ ጊዜ ተሳልፏል። ኒስቱም በቡና ቤቱ ልዩ ክፍል አስተናጋጅ ነበረች። ቢሊ ጆል በቡና ቤቱ ቆይታው የዘወትር ደንበኞቹንና በስፍራው የሚሰሩትን ሰዎች ሁኔታ በመታዘብ ፒያኖ ማን ብሎ ለሰየመው ለዚህ ተወዳጅ ዘፈን ግጥም ጻፈ።
David was still in the Navy and probably will be for life. Forget about life for a while.
በሙዚቃው የሚተከሱት ተጻባሪያት በወቅቱ ቢል በሰራበት ቡና ቤት በሚመጡ ደንበኞችና ሰራተኞች ዑነተኛ ታሪክ ላይ የተመሰረቱ ናቸው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ 4 ሰዓት አብሬያችሁ የምቆየው እንግዶልኝ ነኝ።
Birds flying high, you know how I feel. Sun in the sky, you know how I feel.
በቅድሚያ ጋያና እንግሊዛዊው ሳይ ግራንት ተጫወተው፣ ከዛም እነ ኒና ሲሞንን ጨምሮ ሌሎችም ዝነኛ ዘፋኞች ተጫውተውታል። የምጋብዛችሁ ካናዳዊው ማይክል ቡብሌ ተጫወተው ነው። Feeling good.
It's a new life for me. And I'm feeling good. I'm feeling good. Fish in the sea, you know how I feel. River running free, you know how I feel. Blossom on a tree, you know how I feel. It's a new dawn, it's a new day, it's a new life for me. And I'm feeling good. Dragonfly out in the sun, you know what I mean, don't you know? Butterflies all having fun, you know what I mean. Sleep in peace when day is done, that's what I mean. And this old world is a new world, and a bold world for me. sounds of the pine. You know how I feel. Oh, freedom is mine. And I know how I feel. It's a new dawn. It's a new day. It's a new life. It's a new dawn.
Feeling good እንደ ስሙ የጥሩ ስሜት ዜማ ነው። አዲስ ንጋት፣ አዲስ ቀን፣ አዲስ ህይወት እናም ጥሩ ስሜት አለኝ ያለ ነበር። ካናዳዊው ማይክል ቡብሌ በተለይ ቆየት ያሉ ተወዳጅ ዘፈኖችን እንደገና ነፍስ ዘርቶ በመዝፈን ይታወቃል።
ከንቅልፍ ከስከሰ
አልወድም የማኪ ኬቢ ድንቅ ስራ ነው። ዜማ ብስራት ሱራፌል፣ ግጥም ኢዩኤል ብርሃኑ። እንኳን ላካፍልህ ለኔም አልበቃኝ።
ከንቅልፌ ከስከሰ
Bye.
ማኪ ኬቢ ነበረች አድማጮች። ሂፕስ ዶንት ላይ የኮሎምቢያዊቷ ሻኪራ አንድ ቁጥር ተወዳጅ ዘፈን ነው። በዋይክለፍ ዣን ታጅባ ያቀነቅነችው ለሚጋብዛችው
attention, don't you see, baby, this is perfection.
Hey, girl, I can see your body moving, and it's driving me crazy, and I didn't have the slightest idea, until I saw you dancing, and when you walk up on the dance floor, nobody can add the door, the way you move your body, girl, and everything's so unexpected, the way you right and left it, so you can keep on shaking it.
Never really knew that she could dance like this.
If I know I'm on tonight, my hips don't lie, and I'm starting to feel it's right. All the attraction, attention, don't you see, baby, Shakira, this is perfection. Oh boy, I can see your body moving, half animal, half man. I don't really know what I'm doing, but you seem to have a plan. My will, selfish things, half bound to fail now, fail now. See, I'm doing what I can, but I can't, so you know that's a bit too hard to explain.
So sexy, man, fantasy, a refugee like me back with the Fugees from a third world country. I go back like when Pac carried crates for Humpty Hump. We lead a whole club jizzy. Oh, why the CIA wanna watch the Colombians and Haitians? I ain't guilty, it's a musical transaction. Oh, boop, so boop, no more do we snap rope. Refugees run the seas cause we on our own boat.
I'm on tonight, my hips don't lie, and I'm starting to feel you, boy. Come on, let's go, real slow. Baby, like this is perfect. Oh, you know I'm attraction, attention, baby, like this is perfection.
No fighting, no fighting, no fighting,
no fighting.
Hips Don't Lie, Shakira and Wyclef Jean Nabaru. Groom dance me miasa you bet musicano. ትዝታና ፍቅር አረጁም ይላል ሚኒሊኮስ ናቸው። የዛሬ ምሽት የሙዚቃ ቃና የመጨረሻ ምርጫ ያድርገዋለሁ። አብራችሁ ስላመሻችሁ አመሰግናለሁ። ሳምንት እንደማገኛችሁ ተስፋ አድርጋለሁ። እስከዛው መልካም ሳምንት፣ ሰላም።
በሙዚቃ ቃና መሰናዶች እንደተዝናናችሁና እንደተደሰታችሁ ተስፋ እናደርጋለን። አብራችሁን ስለነበራችሁ እጅግ አብዝተን ነው የምናመሰግነው። የዕለቱ መሰናዶ እዚህ ላይ ተጠናቋል። ኤደን ገረመው መርሃ ግብሩን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ በማቀናበር እንዲሁም እንግድ ወልዴ በሙዚቃ ቃና አብረናችሁ ነበርን። በነገው ምሽት በተመሳሳይ ሰዓት እንጠብቃችኋለን። የዛሬን እዚህ ላይ ፈጸምን። አስተያየት እንዲሁም ጥያቄ ቢኖራችሁ የቪኦኤ አማርኛ ፌስቡክ ገጽ ላይ አድርሱን። በነገው ምሽት በተመሳሳይ ሰዓት እንጠብቃችኋለን። ሰላም ጤና ይስጥልን። ደህና እደሩ።